ለዚህ ሽልማት ያበቃኝ የራሴ የግል ስራ ብቻ ሳይሆን የተባበሩኝ ጓደኞቼና ከምንተባበረው ሰዎች ጋር ነው ብዙ ነገር ያደረኩት።
እዚህ በዩናይትድ ስቴትስ ትውልደ ኢትዮጵያዊ አሜሪካዊ ናቸው። ለሚልክ የማህበረሰብ አስተዋጽኦአቸው በያሰሙን ነው ለትግርና ከፍ ላለው ቅናይ በቁት አቶ አክሊሉ ደምሴ ይባላሉ።
አቶ አክሊሉ ለረጅም አመታት የሚታወቁት የሲድ ወይንም የማህበረ ግይራን ዘረ ኢትዮጵያ የሽልማት ድርጅት አንዱ መስራችና ረጅም ጊዜ ዋና ጸሐፊነት አገልግለዋል። ዛሬ ለየት ባለ ሁኔታ ነው ወደ ስቱዲያችን የመጡት። እድሜልኩን አበረከቱት የበጎ አድራጎት የማህበረሰብ አስተዋጽኦ ለከፍተኛ ሽልማት ታብቀቶታል። በቅድሚያ እንኳን ደስ ያሉ፣ እንኳንም ወደ ስቱዲያችን ብቃሉ።
ታማ መስግናለሁ ስለተጋበዙ።
አቶ አክሊሉ፣ ድርጅታችሁ ቀደም ቢያስተዋወቁት ማህበረ ግይራን ዘረ ኢትዮጵያ በሰሩት ተታላላቅ ስራ ኢትዮጵያውያንን ለክብር ለሽልማት ማብቃት ነበር ስራው። ዛሬ ግን በተራው እርሶን ለሽልማት ለክብር በቅተው ያገኘነው። እስኪ ስለ ሽልማቱ ስለ ክብር እውቅናው ምንነት ባጭሩ ይግለጹልን።
አዎ፣ እኔም እንዳንተው ሽልማቱ ሊሰጠኝ ደብዳቤ ሲጻፍልኝ ይሄ ደግሞ ሽልማት እኔ ከአሜሪካ ከመጣሁ ነጮች አቆጣጠር ከ1970 ጀምሮ ያደረጉትን ነገር ሁሉ አይተው ስለሆነ ያከብሩኝ የፈለጉት በጣምም ደስ አለኝ። ደግሞም በጣም አስደንግጦኝ ነበር፣ ምክንያቱም እንደዚህ አይነት ትልቅ ሽልማት ተሸልሜ ስለማላውቅ። ከዛም በፊት ልክነ በሲድ በኩል ነው ብዙ ጊዜ የምታወቀው። ሲድ በ1993 ነው የተቋቋመው። ከዛ በፊት በ80ዎቹ ሚኒሊክ ሆል ፋውንዴሽን የሚባል በክሊቭላንድ ውስጥ የነበረ እዛ ተቋም ውስጥ ካፈል ነበር። በክሊቭላንድ አካባቢ የኮሚኒቲያችን ፕሬዚዳንትን ያገልግያለሁ። ሌሎች በኋላ ጊዜ እንነጋገራለን አሉ። ግን ይሄ ትልቅ ነው የምለው በተጨማሪም አዲስ ስም ስለሰጠኝና ልክ በእንግሊዝ ሀገር ናይትድ እንደሚሆኑት በሰለሞኒክ
ግብሳዊያን ስርዓት
የመጣና ትልቁንና ዋናውን ሽልማት ደግሞ ይሄ የክራውን ካውንስል ኢትዮጵያን ክብር ኢትዮጵያን ጥሩነት የሚያጸባርቅ ስለሆነ ኢትዮጵያን በጥሩ የሚያነሳ ማንኛውም ኦርጋናይዜሽን ለኔ ጥሩ ሆኖ ስለሚታየኝ በደስታ ተቀብያለሁ።
መልካም። እንዳሉት ለየት ያለ እውቅና ነው ያገኘው። በሽልማቱ ስነ ስርዓት ላይ ለሽልማት የበቁበት ስራ እንደተዘረዘረው በበርካታ የበጎ አድራጎት ስራዎች ውስጥ ተሳትፈዋል። አሁን መጨረሻ ከተቀሰቱት እንነሳና የሚኖርበት ክፍለ ግዛት ውስጥ የኢትዮጵያውያን የባህል ቤት እንበለው ካልቸራል ጋርደን የሚል በቅርቡ አስተዋውቃችኋል። ኋላ ላይ ከመጡትና በጣም ጥቂት ቁጥር ካላቸው ነገር ግን ለትልቅ ስኬት ከበቁ ማህበረሰቦች አንዱ መሆን ይችላቸዋል። ኢትዮጵያውያን በዛ አካባቢ ጥቂት ነው ቁጥራቸው። እስኪ ንገሩን ከሱ ጀምረው ዋና ዋና የሚሏቸውን ስራዎችን መልከት እናድርግ።
አዎ፣ መቼም ለዚህ ሽልማት ያበቃኝ የራሴ የግል ስራ ብቻ ሳይሆን ከሚተባበሩኝ ጓደኞቼና ከምንተባበረው ሰዎች ጋር ነው ብዙ ነገር ያደረኩት። በራሴ አረኩ ብዬ እንኳን ለመኩራት የሚችለው አሜሪካኖቹ አቆጣጠር ገና በ1970 ወደ አሜሪካ ስመጣ የሴቶች ማህበር ግብዣ ጋብዘውኝ ሃይ ስኩል ነበር የመጣሁት በአሜሪካን ፊልድ ሰርቪስ እና ትምህርት ቤት የመማር እድል አግኝቼ ሃይ ስኩል ስማር እነዚህ ሴቶች ጋበዙኝና ግብዣ በኋላ ምን እናድርግልህ ሲሉኝ ትምህርት ቤት ውስጥ እያንዳንዱ ልጅ አዳዲስ መጽሐፍ እና እያንዳንዱ ልጅ የራሱ መጽሐፍ አለው። እኛ ኢትዮጵያ ስንማር አንድ መጽሐፍ ለሁለት ለሶስት ነበር የምንካፈለውና በዛን ጊዜ የፊዚክስ፣ የኬሚስትሪ፣ የማቴማቲክስ እና እንግሊዘኛ መጽሐፍ ለኔ ሃይ ስኩል ብትልኩልኝ ነው ደስ የሚለኝ በማለት ሁለት አመት ሶስት አመት የሞላቸውን እኛ በዛን ጊዜ አዲስ የምንላቸው መጽሐፎች ሴቶቹ ክለብ አንድ ላይ አድርገው በዛን ጊዜ የሚኒሊክ ዳይሬክተር አቶ አግደው ረዴ በኋላ ዶክተር አግደው ረዴ የተባሉት አሁን አልፈዋል ከእሳቸው ጋር ተነጋግረው በሃይ ስኩል ደረጃ ለሚኒሊክ ብዙ መጽሐፍት ሁለተኛ ደረጃ ትምህርት ቤቱ ደግሞ በ1969 የስቱደንት ካውንስል ፕሬዚዳንት ስለነበርኩኝ ከዳይሬክተሮችም ከአስተማሪዎችም ብዙ ግንኙነት ስለነበረኝ በቀላሉ እነዚህ መጽሐፎች ሊላኩ ይችላሉ። አጋጣሚ ተጠቅሞ ኪዋናስ ክለብ የሚባል ሌላ እንደ ሮታሪ ክለብ አይነት የሆነ ባህር ውስጥ ያለ ይህንን ሰምቶ ዘ ኦፕቲሚስት ክሪድ የሚባል አንድ ፕላክ ሰጠኝ። ይህ እንግዲህ የዛሬ 50 ዓመት ገደማ መሆኑ ነው። ከዛ በኋላ እንደነገርኩ ክሊቭላንድ አካባቢ የመጡት አንዳንድ ኢትዮጵያውያን ብዙ ሰው አልነበረም። እንዲያውም በ1972 እኔ ብቻ ነበር ክሊቭላንድ። ከዛ ባለቤቴ መጣች በ73። ከዛ አንዳንድ ኢትዮጵያውያን ሲመጡ እየተቀበልን አገር እያለማመድን ከዛም ይሄ ሚኒሊክ ፋውንዴሽን የሚባለው ሲቋቋም የቦርድ አባል በመሆን አሁን የሱ ቫይስ ፕሬዚዳንት ነኝ። አንዳንድ ኢትዮጵያኖች እየረዳን እንደሚያደርጉ ምክር እየሰጠን ስለ ትምህርታቸውን በዛ ቀጠልን። ከዛ በኋላ ደርግ መጥቶ አገሩ ስለተለወጠ ብዙ ችግሮች ነበሩ። የኢሚግሬሽን ችግር ያላቸው ምን አይነት ኢንፎርሜሽን እንዳለ እየሰጠን ለኮሚኒቲው ያደግን ሄደን እንግዲህ በዛ ያያልን። በ80ዎቹ ደግሞ ራቦ መጣ። በአካባቢ ያሉትን በተለይ የጥቁሮች ቤተክርስቲያኖችን እየጎበኘን አንድ አስር የምንሆነው በየቦታው የደን ንግግር ያደረግን ኦክስፋም አሜሪካ እስከ $300,000 ድረስ ሲበላ አካባቢ ገኘን። ለኢትዮጵያ ለራቡ ጊዜ ኮንትሪቢዩሽን ሰጡ። ከዛም በዛን ጊዜ ሚኒስትር የነበሩ አቶ ሰለሞን ደሬሳ የሚባሉ ሺካጎ መጥተዋል የሚባሉን ሰምተን እናናግራቸው። አንዳንድ ቄሶችና ዶክተሮች ሶስት ቄሶች ወደ ኢትዮጵያ እንዲሄዱ ከክሊቭላንድ አድርገን እኚህ አቶ ሰለሞን ደሬሳ ዚሆነው አዜም የምትባል ሴክሬታሪ አለች በሷ በኩል ሁሉን ነገር ያልቃል ብለው እነዛን ሰዎች ሰደናቸው። ከዛ ሲመለሱ ኢትዮጵያ ያላቸው ፍቅር እየጠነከረ ሄደና ምን እናርግ ሲሉ በዚህ አይነት ጊዜ እየተዋለደ ብዙ ነገሮች እየሰራን ሄድን። ከዛም ብዙ ነገሮች አልራናቸው International Community Council የሚባል 121 ሀገሮች የሚያጠቃል አሁንም ድረስ ያለ በአሜሪካኖች የተደራጀ ኦርጋናይዜሽን ነበር። እዛም ላይ ኤግዚኪቲቭ ቦርድ ሜምበር ሆኜ ታገለግል ለሱና ሲድ ቀራራቢ ጊዜ ነው የተፈጠሩት። ያኛውም 28-29 ዓመት ይሆናል። አሁን ዳውም ከሌላ ግሩፕ ጋር ጆይን አድርጎ ICC WIN ተብሎ International Community Council World International Network የሚል ነው። የሱም ቫይስ ፕሬዚዳንት ነኝ። አሁንም ከነሱ ጋር ደግሞ ሆነን በተለይ ከሴፕቴምበር 11 በኋላ ባለው የውጭ ሀገር ሰዎች ማንን ማን እንደሆነ ህዝቡ ስለማያውቅ እያንዳንዱን ሀገር አምባሳደሮች ያስመጣን ወደ ክሊቭላንድ በየወሩ ለሁለት ለሶስት ቀን ይሁን እያንዳንዱ ሀገር እንዲያውቅ አደረገናል። በዛ ጋጣሚ ኢትዮጵያ አምባሳደር በዛን ጊዜ የነበረው አቶ ካሳሁን በርሱን ጋብዘን ክሊቭላንድ ክሊኒክ ቴሌቪዥን ስቴሽንስ ጋር ከክሊቭላንድ ስቴት ዩኒቨርሲቲዎች ከኬዝ ወሰን ዩኒቨርሲቲ አገናኝተን በዛ ምክንያት አንዳንድ ፕሮግራም ጀመርን። በተለይም ከባህር ዳር ዩኒቨርሲቲ ጋራ እና ከፈለቀ ህይወት ሆስፒታል ጋር እንነጀ ጀመርን። በዚያ አጋጣሚ በ2004 በአሜሪካን አቆጣጠር ሲስተር ሲቲስ የሚባል ክሊቭላንድ ከባህር ዳር ጋር እንድትሆን ተማማች
ከተሞች
እንድትማራች ሆኑ። በዛ አጋጣሚ ደግሞ ኢትዮጵያ ለመጀመሪያ ጊዜ በቺልድረንስ ኦሎምፒክ እንድትጋበዝ እኔ ራሴ ሄጄ በዛን ጊዜ በማዘጋጃ ቤትም የነበሩት አርከበ ቁባይን አናግሬ ባህር ዳርም ከንቲባዎቹን አናግሬ አንድ ሁለት ልጆች መጥተው እንዲካፈሉ ኢትዮጵያ ለመጀመሪያ ጊዜ ከአፍሪካ አንደኛው በመሆን የቺልድረንስ ኦሎምፒክ ተካፋይ እንድትሆን አድርገናል።
መቼ ነው ጊዜው?
2004
በአውሮፓ ለ2004
ዓ.ም እናገር ሁሉ በአውሮፓ አቆጣጠር ነው መቀነስ መደመሩ ስለሚያስቸግረኝ እና ከዛ በኋላ ሲስተር ሲቲው ተፈጠረ። ይሄንን ሁሉ ስናርግ እዛም ከተማስ ዶክተር ካል ሮፕሰን የሚባሉ ኢትዮጵያ ሬስቶራንት ያላቸው የሚሊክ ፋውንዴሽን ፕሬዚዳንትም ፋውንደር ናቸው። እንደ ዶክተር ሮፕሰን ያሉ ሰዎች እንደ ሚስተር ስካት ኢንቫከር አይነት እንደ ሚስተር ረብኒክ የመጀመሪያ ፒስኮር ቲቸር የነበረ እንደነሱ ያሉ ቦርዳችን ሳሉ ከነሱ ጋር እያለን ዶክተር ሮፕሰን ይሄንን የካልቸራል ጋርደን ሀሳቡን አመጡ። ከዛ ለሲቲው ፕላን አድርገን ወደ 6 አመት ፈጀብን። በመጨረሻም በክሊቭላንድ ቦታ ተሰጥቶን የመጀመሪያውን የኢትዮጵያ ካልቸራል ጋርደን አስመርቀናል። እዛ ላይ የኢትዮጵያን ታሪኮች የሚያንጸባርቅ የ5000 አመት ታሪክን በስዕል የሚያሳይ ከአርቲስት ዘሪሁን የትምጌታ ከኢትዮጵያና እዚ ደግሞ ድሮ የቁልቢ ገብርኤልን አይኮን የሰሩት ልጃቸው ስፕሊን የሚባል መጥቶ ከነሱ ጋር ተባብረን ሰርተናል። ሲደን በሚመለከት ከአይሲሲ ዊን ጋር እንዳልኩ አንድ ላይ ነው የተጀመረው። በዶክተር አላኩ ላቀው አሳቢነት ተፈጠረ። አንድ ላይ ተሰብስበን ውሃ የተገናኝተን ለምን እንደዚህ እናደርግም በማለት ልጆቹንም ራሳቸውን እንዲያውቁ በትምህርታቸው እንዲጎበዙ አሜሪካ የሚሰጣቸውን ድል እንዲጠቀሙ ለአዋቂዎችም ደግሞ ለኢትዮጵያ ጥሩ ነገር የሰሩት ለነሱ ጥሩ ምሳሌ ይሆናሉ ብለን የምንለውንም በሕይወት እንዳሉ ብናከብራቸው በማለት ጀመርነው። ይኸው 27 ዓመቱን ጨርሷል። አሁን ደግሞ 28 ዓመት
በበርካታ አመታት ውስጥ በርካታ ግዙፍ ስራዎች ስለሰሩ ስለ ስራዎቹ ዘርዝረንም የምንጨርስ አይመስለኝም። እንደማየው የምናወራው ጊዜ ገና በልጅነቱ በሰባዎቹ መጀመሪያ በአውሮፓውያን አቆጣጠር በ1960ዎቹ በኢትዮጵያውያን አቆጣጠር ወደ ዩናይትድ ስቴትስ የመጡት ነገር ግን ባህሉን አረሱን ቋንቋውን አረሱን እዚህ ሀገር ብዙ እንደኖረ ሰው አይደሉም ይልቁንም አሁንም ቁርኝቶ ከኢትዮጵያ ጋር ነው ኢትዮጵያውያን ማህበረሰብ ጋር የሚያደርጓቸው አሜሪካውያንም ቢያሳትፉ ከማህበረሰቡ ጋር በጣም የተሳሰረ ነው እስኪ ስለራስዎ እንገሩን እንዴት ይሄ ሊሆን ቻለ የኢትዮጵያ ፍቅር በቀላሉ የሚለቅ አይደለም ሁሉም ሰው ላይ እናያዋለን ነገር ግን እንዴት ነው የእርሶ ህይወት እንዲህ እድሜውን በሙሉ የተቆራኘው
ለኢትዮጵያ ትልቅ ፍቅር አለኝ እዚህ ሀገር መጣሁ ኢትዮጵያ ህዝብ ቁጥር ወደ 25 ሚሊዮን ነበር ያደግኩት ፍቅርን በማየት እና ጥሩ ነገሮችን በመስራት ስለሆነ እንዳጋጣሚም ባለቤቴም ኢትዮጵያ ኤርላይንስ ሆስተስ ሆና እዛ አንድ አመት እንዳገለገለች በአሜሪካን ፊልድ ሰርቪስ ስኮላርሺፕ ወደዚህ ሀገር መጣች ከሷ ጋር ሆነን አንድ ላይ ትዳር መሰረትን ልጆች ያመጣን የኔ ቤተሰቦች በልጅነታቸው ነው ያረፉት የሷ አባት የአርበኛ ቀመንበር ስለነበረው ወደዚህ ሀገር መጥተው ለልጆቻችንም ጥሩ ጥሩ አይነት ታሪክ አስተማሯቸው ሀገር እንዲወዱ እንዲያከብሩ ፍቅር እንዲኖራቸው በልጅነታቸው ስለተነገራቸው እኛ ልጆች ራሳቸው ኢትዮጵያን ከኛ በላይ ይወዳሉ ለማለት ይችላል እንደምታውቀው ነቢያት ደምሴ አፄ ኃይለ ሥላሴ ሐውልት በአፍሪካ አደራሽ መሰረት እንዲጸድቅ በጣም ብዙ በራሱ ያደረገ ሰው ነው ይሄንን በማድረግና ጓደኞቻችን እዚህ ሀገር ተምረን ጥሩ ስራ ይዘን ስንኖር ያ ያስተማረን ኢትዮጵያ ህዝብ ምን አይነት ለውጥ ላይ ነው ያለው እኛ የራሳችን ህይወት ቀየርን እና ምን ማድረግ አለብን ለማለት የሚሰማን በኔ ዘመን የመጡ ሰዎች በሙሉ እንደኔው አይነት አስተሳሰብ ነው ያላቸው ለምሳሌ ዶክተር ተፈራ ገብረማርያም የሚባል ጓደኛዬ ሁልጊዜ ስንነጋገር ለኢትዮጵያ አንድ ነገር ማድረግ የሚፈልግ ስለሆነ በቃ ባህላችንም አስተሳሰባችንም ወደዛው ሆነ አማርኛው አሁን ብዙ ጠፍቶኛል ማለት ይችላል ከብዙ ጊዜ በኋላ ግን ቤት ውስጥ ስለምንናገረው ባህሉንም ስለምንጠብቅ የሁለቱንም ማለት ነው ስንመጣ ጆይሽ ፋሚሊ ውስጥ ነበር ለኛ ብለው ክርስማስን ያከብሩልን ነበር ፋሚሊያችን ሊበራሎች ነበሩ በጣም ጥሩ ሰዎች ስለነበሩ የጆሹ ትራዲሽን አለን የክርስቲያን ትራዲሽን የአሜሪካ ትራዲሽን አለንና ከሶሳይቲ ጋር አንድ ላይ ገጥመን ነው
አቶ አክሊሉ መርግጥን ከሀገር ጋር የተቆራኘው ህይወታችሁ ልጆቻችሁም የተገለጠ ይመስላል ልጆቻችሁም ማንነት ተከስ አድርገዋል ገፋ አድርገን እንጫወታለን ቤተሰባዊ ህይወት አንዋር ዘይቤያችሁንም እንዲሁ በመጠኑ በዚህ ሰዓት ለሚከታተሉ አድማጮች እናጋራለን። ከዚያ በፊት ግን በስራዎቹ ትልቅ ስፍራ ከሚሰጠው ከአርባ አመታት በላይ
የስራ ህይወት የአገልግሎት ዘመን በኋላም
ጡረታ ወጥተውም ዛሬም ስራውን ማቆም ጡረታ መውጣት ይፈልጉ አይመስሉም። በእርግጥ አፍላ ጎረምሳ ነው የሚመስሉት ለሚመለከተው። ወደ ኢትዮጵያ ተመልሰው ወጣቶችን ህይወት ለመቀየር የሚችል ቅድም ከጠቀሷቸው ወዳጆ ጋር ሆነው አንድ ድርጅት አቋቁማቸዋል። በእንግሊዘኛው አይስ ፋውንዴሽን ይሰኛል ህፃናትን ታዳጊ ወጣቶችን በትምህርት ብቃት እንዲኖራቸው የሚረዳ ድርጅት ነው አሁንም በትጋት ስራ ላይ ነው ያሉት
እንስኪ አጫውቱን ስለ አይስ ፋውንዴሽን ስለጀመራችሁ ትውጥ አድማጮች ከአቶ አክሊሉ ደምሴ ጋር የጀመርነው ወግ አልተቋጨም ሁለተኛው ክፍል ይቀጥላል ለአሁኑ ግን እንግዳዬን አቶ አክሊሉን ለጊዜያቸው አመሰግናለሁ ዜር ይስጥልኝ